ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከቀጠለው ግጭት ጋር በተያያዘ በአቶ ዮሐንስ ቧያሌው መዝገብ ስር የሽብር ክስ የተመሰረተባቸው 52 ከሳሾች መካከል 16ቱ ዛሬ ፍርድ ቤት ቀርበው ወንጀሉን ያለመፈጸማቸውን ተከላክለዋል። ሙሉ ዘገባው የሰዓቱን የዓለም ዜና ተከትሎ በእለቱ አብይ ርዕስ ይቀርባል። 13 ታጋቾችን ከእገታ አስለቀቀ የጭልቃ ወረዳ ሰላምና ደህንነት ጽህፈት ቤት። የዚህም ዘገባ ደርሶናል። ዝርዝሩን ከሰዓቱ ዜና የዓለም ዜና በኋላ እናቀርባለን። ማክሰኞ ሐሙስ ጥር 29 2017 ዓ.ም ተመረጥ። ጤና ይስጥልኝ፣ እንደምን አመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። እንግዲህ ወልዴ ለሰዓቱ የዓለም ዜና ተሰይሟል። ኤልያስ አስማረ የስርጭት ቴክኒኩን ያቀናብርልናል። ጽዮን ግርማ ናት የዕለቱ ዋና አዘጋጅ። እስከ ምሽቱ 4 ሰዓት ከልዩ ልዩ ዝግጅቶች ጋር ከባልደረቦቻችን ጋር በመሆን አብረናችሁን ዘልቃለን። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
በድጋሚ እንደምን አመሻችሁ። አሜሪካ ለውጭ የምትሰጠውን እርዳታ ማቋረጧ በኢትዮጵያ የኤችአይቪ ተጠቂዎችን እንደሚጎዳ ተመድ አስታወቀ። ከግድያ ሙከራዎች በኋላ ወደ ሃይማኖት መቅረባቸውን ዶናልድ ትራምፕ ተናገሩ። የሱዳን ሰራዊት ወደ ማዕከላዊ ካርቱም እየተቃረበ መሆኑን አስታወቀ። እንዲሁም ሩሲያ የምሽት የድሮን ጥቃቷን ቀጥላለች የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። አሜሪካ ለውጭ የምትሰጠውን እርዳታ ማቋረጧ በኢትዮጵያ የኤችአይቪ ተጠቂዎችን እንደሚጎዳ ተመድ አስታወቀ። አሜሪካ የውጭ እርዳታዋን ማቋረጧ በኢትዮጵያ በርካታ የልማት ስራዎችን በተለይም ደግሞ የኤችአይቪ ተጠቂዎችን ለመርዳት የሚደረገውን ጥረት እንደሚጎዳ በተባበሩት መንግስታት ድርጅት የኤችአይቪ ኤድስ ፕሮግራም ዩኤስኤድስ አስታውቋል። በኢትዮጵያ በአሁኑ ወቅት በኤችአይቪ የተጠቁ 503,000 ሰዎች በ1400 ጤና ጣቢያዎች በኩል አንቲ ሪትሮቫይራል የተሰኘው መድኃኒት እንደሚሰጣቸው የተመዱ የኤድስ ፕሮግራም አስታውቋል። በክልሎች የሚገኙ የጤና ባለስልጣናት በአሜሪካው ዓለም አቀፍ የልማት ድርጅት ዩኤስኤድ እና በአሜሪካ የበሽታዎች መቆጣጠሪያ ማዕከል ሲዲሲ የገንዘብ ድጋፍ የሚሰሩ የጤና ሰራተኞችን እንዲያሰናብቱ ከጤና ጥበቃ ሚኒስቴር መመሪያ እንደደረሳቸው ለቪኦኤ አስታውቀዋል። የጤና ጥበቃ ሚኒስቴር ከቪኦኤ አስተያየት እንዲሰጥ ጠይቆ መልስ አልሰጠም። ፕሬዚደንት ዶናልድ ትራምፕ ለውጭ ሀገራት የሚሰጥ እርዳታ እንዲቋረጥ ማዘዛቸውን ተከትሎ የአሜሪካው የውጭ ጉዳይ ሚኒስቴር ኤችአይቪን ጨምሮ ሌሎችም ሕይወት አድን ፕሮግራሞችን አሜሪካ መደገፍ እንደምትቀጥል አስታውቆ ነበር። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአስቸኳይ ጊዜ የምግብ እርዳታ እንደሚቀጥል ቀደም ብለው አስታውቀው የነበረ ሲሆን ቆየት ብለው ደግሞ ሕይወት አድን መድኃኒቶችና የሕክምና አገልግሎቶች እንዲሁም የምግብና የመጠለያ እርዳታዎች እንደሚቀጥሉ አስታውቀዋል። የሱዳን ሰራዊት ማዕከላዊ ካርቱም እየተቃረበ መሆኑን አስታወቀ። የሱዳን ሰራዊት ከተለያዩ አቅጣጫዎች የፈጥኖ ደራሽ ኃይሉ ቁጥጥር ስር ባለውና ሪፐብሊካን ፓለስ የተሰኘው ፕሬዝደንታዊ መኖሪያ በሚገኝበት ማዕከላዊ ካርቱም ላይ ጥቃቱን አጠናክሯል። ከሚያዝያ 2015 ጀምሮ ከፈጥኖ ደራሽ ኃይሉ ጋር በመፋለም ላይ ያለው የሱዳን ሰራዊት መዲናዋ ካርቱምን መልሶ ለመቆጣጠር ባለፉት ሳምንታት ውስጥ ከበድ ያለ ጥቃት ሲሰነዝር ቆይቷል። ሰራዊቱ ከሪፐብሊካን ፓለስ 3 ኪሎ ሜትር ርቀት ላይ እንደሚገኝ አስታውቋል። ኃይሎቻችን ማዕከላዊ ካርቱም ሊደርሱ ተቃርበዋል፣ የዳግሎ ሚሊሻንም እያስወጣ ነው ሲሉ አንድ ስማቸው እንዲገለጽ ያልፈለጉ የሰራዊቱ ምንጭ ለኤፍፒ ዜና ወኪል አስታውቀዋል። አልረሚላ የተሰኘውን እንዲሁም በማዕከላዊ ካርቱም የኢንዱስትሪ መንደሮችን መቆጣጠሩን ሰራዊቱ ትናንት ረቡዕ አስታውቋል። የዓይን እማኞች እንደሚሉት ግን ሰራዊቱ ወደፊት ለመገስገስ በረጃጅም ሕንፃዎች ላይ የሚገኙትን የፈጥኖ ደራሽ ኃይሉ አልሞ ተኳሾችን ሾልከው ማለፍ አለባቸው። የኤፍፒ ዜና ወኪል የፈጥኖ ደራሽ ኃይሉን አስተያየት ለማካተት ሞክሮ መልስ ማግኘት አለመቻሉን አመልክተዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ከግድያ ሙከራዎች በኋላ ወደ ሃይማኖት መቅረባቸውን ዶናልድ ትራምፕ ተናገሩ። ዛሬ በዓመታዊው ብሔራዊ የጸሎትና የቁርስ ሥነ ሥርዓት ላይ የተገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከተፈጸመባቸው ሁለት ግድያ ሙከራዎች በኋላ ከሃይማኖት ጋር ያለው ግንኙነት እንደተቀየረ አስታውቀዋል። አሜሪካውያን ፈጣሪን መልሰው በሕይወታቸው ውስጥ ያኑሩ ሲሉ ጥሪ አድርገዋል ትራምፕ። በካፒቶል የሚካሄደውና የሰባ ዓመታት ዕድሜ ያስቆጠረው ዓመታዊ የጸሎትና የቁርስ ሥነ ሥርዓት የሁለቱም ፓርቲዎች የምክር ቤት አባላት የሚሳተፉበት ሃይማኖታዊ ሥነ ሥርዓት ነው። ከሃይማኖት ውጪ ከእምነት ውጪ ደስተኛ መሆን እንደማይቻል አምናለሁ ሲሉም ተደምጠዋል ትራምፕ። ከግድያ ሙከራዎች በኋላ ወደ እግዚአብሔር ይበልጥ እንደቀረቡ ያመለከቱት ትራምፕ ጆሯቸውን በጨረፈው ሙከራ ጸጉራቸው እንዳልተነካ ለዚህም ስጋና ማቅረባቸውን ሲናገሩ ታዳሚውን ፈገግ አሰኝተዋል። ትራምፕና አስተዳደራቸው ከሃይማኖት መሪዎች ጋር ግጭት ውስጥ ሲገቡ ከዚህ በፊት ተስተውሏል ያለው የአሶሴትድ ፕሬስ ዘገባ በባለ ስሜታቸው ቀን በተደረገ የቤተ ክርስቲያን ሥነ ሥርዓት ሰባኪው ማርያን ቡደስ ለስደተኞችና ለተመሳሳይ ጾታ አፍቃሪዎች ርኅራኄ እንዲያሳዩ መጠየቃቸውን ትራምፕ ተቃውመው እንደነበር አመልክተዋል። የካቶሊክ እምነት ተከታይ የሆኑት ምክትል ፕሬዚደንት ጄዲ ቫንስ ደግሞ የስደተኞችን ጉዳይ በተመለከተ ተመሳሳይ እምነት ካላቸው ከፍተኛ ባለሥልጣናት ጋር ሳይስማሙ ቀርተዋል። በሩዋንዳ የሚደገፉት ኤም 23 አማጽያን ቁጥጥር ስር ባለችውና በምስራቃዊ ኮንጎ ዲሞክራቲክ ሪፐብሊክ ውስጥ ትልቋ ከተማ በሆነችው ጎማ በባንኮችና በሌሎችም የመንግሥት አገልግሎት ተቋማት ነዋሪዎች ረጅም ሰልፍ ይዘው ተስተውሏል። ባለፈው ሳምንት ጎማን የተቆጣጠሩት አማጽያን ለከተማዋ ሁለት ከንቲባዎችንና ሁለት አገረ ገዢዎችን ሾመዋል። ነዋሪዎቹ በዚህ ግራ እንደተጋቡና ለምን አገልግሎት ወዴት መሄድ እንዳለባቸው እንደማያውቁ ተናግረዋል። በመጨረሻም ሩሲያ በምሽት በዩክሬን ካርጊቭ ግዛት ላይ በርካታ የድሮን ጥቃት መፈጸሟን የዩክሬን ባለሥልጣናት አስታውቀዋል። ጥቃቱ በአንድ የገበያ ስፍራ ላይ ጉዳት ማድረሱንም ባለሥልጣናቱ ጨምረው አስታውቀዋል። ሩሲያ በቅርቡ በበርካታ የዩክሬን ክፍሎች ላይ የምሽት ድሮን ጥቃት በማካሄድ ላይ ነች። በሩሲያ ከተላኩት 77 ድሮኖች ውስጥ 56ቱን መታ መጣሏንም ዩክሬን አስታውቃለች። የድሮንና የከባድ መሳሪያ ጥቃቱ በኒፕሮ ክልል ከ10 ቤቶች በላይ እንዳወደመ ታውቋል። የሩሲያ መከላከያ ሚኒስቴር በበኩሉ 28 የዩክሬን ድሮኖችን መጥቶ መጣሉን አስታውቋል። ሩሲያ አብዛኞቹን ድሮኖች መታ ብትልም አንድ ድሮን ግን አንድን መኪና በመምታቱ 3 ሰዎች እንደተገደሉ የቤልጎሮድ አገረ ገዥ አስታውቀዋል። ክብራትና ክብራን የምሽቱን ዜና በዚሁ አጠቃልላለሁ። ወደ አሉላ መራቸዋለሁ።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን የዕለተ ሐሙስ ጥር 29 2017 ዓ.ም ዝግጅታችንን ነው። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ቀደም ብዬ ያስተዋወቅኩት በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከቀጠለው ግጭት ጋር በተያያዘ በእናቱ ዮሐንስ ቧያሌው መዝገብ ስር የሽብር ክስ ከተመሰረተባቸው 52 ተከሳሾች መካከል 16ቱ ዛሬ በፍርድ ቤት ቀርበው ወንጀሉን አለመፈጸማቸውን በመግለጽ ተከላክለዋል። አብይ ርዕሳችን ነው፣ ቆየት ብሎ ይቀርባል፣ የተሰናዳ ነው። አሁን ወደ ተከታዩ ርዕስ እንሻገር። 13 ታጋቾችን ከእገታ አስለቅቅ ያለው አለ የጭልጋ ወረዳ ሰላምና ደህንነት ጽሕፈት ቤት። የጭልጋ ወረዳ ሰላምና ደህንነት ጽሕፈት ቤት ምክትል ኃላፊ አቶ መላኩ አብዬ ለአሜሪካ ድምፅ ሲናገሩ ባለፈው እሁድ ጥር 25 2017 ዓ.ም 18 ሰዎችን አሳፍሮ ከጎንደር አዘዞ ወደ መተማ በመሄድ ላይ በነበረ መለስተኛ አውቶቡስ ተሽከርካሪ በወረዳው ናረው ዳርጋ በተባለ ቀበሌ ልዩ ስሙ አውዳዳ ጎጥ ላይ የታጠቁ ኃይሎች ተኩስ በመክፈት 13 ተሳፋሪዎችን አግተው ወደ ጫካ በመውሰድ ላይ ያሉ የአካባቢው የጸጥታ ኃይል በደረሰው ጥቆማ መሰረት እገታው በተፈጸመ በ90 ደቂቃዎች ውስጥ የጸጥታ ኃይሉ ባደረገው የተኩስ ልውውጥ ታጋቾቹን ማስለቀቅ ተችሏል ነው ያሉት። መሰል ወንጀሎችን ለመከላከል ህዝቡ ከጸጥታ ኃይሉ ጋር አብሮ እንዲሰራም ጥሪ አቅርበዋል። በመለስተኛው አውቶቡስ ውስጥ ተሳፍሮ የነበረና ኋላም ከእገታ ያመለጠ አንድ ግለሰብ የአካባቢው የጸጥታ ኃይል ከሞት እንደታደገው ገልጧል። ለዝርዝሩ አስቴር ምስጋናው።
የጭልጋ ወረዳ ሰላምና ደህንነት ጽፈት ቤት ምክትል ኃላፊ አቶ መላኩ አብዬ ለአሜሪካ ድምጽ እንደተናገሩት ባለፈው እሁድ ጥር 25 ቀን 2017 ዓ.ም ምረት ከአዘዞ ወደ ምዕራብ ጎንደር ዞን መተማ ወረዳ 18 ሰዎችን አሳፍሮ በመጓዝ ላይ በነበረ አንድ ሚኒባስ ተሽከርካሪ ላይ የነበሩ ተሳፋሪዎችን በአካባቢው ታጥቀው የሚንቀሳቀሱ ዘራፊዎች ናቸው ባሏቸው ግለሰቦች ታግተው የተወሰዱ ሰዎችን ማስለቀቃቸውን ተናግረዋል። ተሽከርካሪው በወረዳው ናረው ዳርጋ በተባለ ቀበሌ ልዩ ስሙ አውዳዳ ጎጥ ላይ ሲደርስ ከጫካ ውስጥ ወጡ ያሏቸው ታጣቂዎች በከፈቱት ተኩስ ከ10 በላይ ተሳፋሪዎችን አግተው ወደ ጫካ በመውሰድ ላይ እያሉ የአካባቢው የጸጥታ ኃይል ጥቆማ ደርሶት ታጋቾቹን ማስለቀቁን ተናግረዋል።
መኪናው አስቁመው ልክ ወደ ጫካ ያስገቧቸው ነው ተካዩ ማህበረሰብ እየተከታተለ መረጃውን ሲያደርሰን ነው። እኛ መረጃ እንደተሰጠ ወደ አሁኑ ኃይል አሰማርተን ጸጥታ ኃይል አጥቃይ ታጣቂ በወረዳ ደረጃ ያለን ጸጥታ ኃይል አሰማርተን ይዘን ስንገባ ልክ ስደርስባቸው 5 ሰዎች ጥለዋቸው ሄዱ። እኛ እንደደረስንባቸው ማለት ነው። ስንደርስባቸው 5 ሰዎች ጥለው ሄዱ። 13ቱን ግን በተኩስ ልውውጥ ነው ማስጣል ይችላል ማለት ነው። ይህ ሲደረግ በነገራችን ላይ 13ቱን ሰዎች 1 ሰዓት ያክል እየተታኮስን ድንበር ተሻግረን ጭምር ማስጣል ናቸው ከሌላ ወረዳ። እነዚህ ሰዎች አግቶ ብር ካላቸው ያስከፍላል ከሌላቸው ይግላል ማለት ነው። ስለዚህ በንጹሃን ላይ እንደዚህ አይነት ግፍ እንዳይፈጸም የፈለገውን በሚል ታይሉ አጣጣቂ ኃይል ጋር ተኩስ ከማረጉ በፊት 30 ደቂቃ ተኩስ ከጀመረ በኋላ 1 ሰዓት በላይ ምን እየተጣጣፈ ይደዋል እንደዚህ
አጣጣፈ ይመስላል። ካዘዙ መናሪያ በሚኒባሱ እንደተሳፈረና ወደ መተማ እየሄደ እንደነበር የነገረን በደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀን ግለሰብ እንደተናገረው ወደ ጭልጋ ወረዳ ዋና ከተማ አይከል ለመድረስ በግምት 15 ኪሎ ሜትር ሲቀራቸው ከጫካ 6 መሳሪያ የታጠቁና አንድ ደግሞ ያልታጠቀ በድምሩ 7 ታጣቂዎች ተኩስ ከፍተው መኪናውን እንዳስቆሙ ይናገራል። ከዚያም 5 ሰዎችን አስቀርተው እርሱን ጨምሮ 13 ሰዎችን ወደ ጫካ ይዟቸው እንደሄዱ ገልጿል። አጋቾቹ ታጋቾችን እንዲሮጡ ይደበድቧቸው እንደነበረ አስታውሷል።
ሁላችንም መውረድ እንዳለብን ነግረው አንዱ ከስቱ ነው እየመራ እነሱ የተፈለጉበት አቅጣጫ አንድ እንድንሄድ አስገደዱ። በግምት ለ30 እስከ 40 ደቂቃ የሚሆን ከወሰድን በኋላ ሁላችሁም አንድ ላይ ተሰብሰቡ ብለው ውስጥ ያላችሁን ገንዘብ መታወቂያና ብር ከወሰዱ በኋላ በቀጥታ ያው በፍጥነት እነሱ ወደሚፈልጉት አቅጣጫ ይወስዱ ነበረ። ሁላችንም እየወሰድን እያለ በግምት ከአንድ ሰዓት ተኩል አካባቢ ነው ከወሰዱን በኋላ አብዛኛው መልካም ምድሩ ጫካ እና ተራራማ አብዛኛው ሰው የሌለበት ነዋሪ የሌለበት አካባቢ ነበር። የመንግስት የጸጥታ አካላት በሌላ አቅጣጫ በመንቃት በግምት 50-60 የሚሆን ሚኒሻና ፖሊስ በዋናነት ተኩስ ከፈቱባቸው። ሁላችሁም አንድ ሰው ወደኋላ እንዳይቀር ወደኋላ የሚቀር ከሆነ እንመታለን። ስለዚህ እኛ ጋር አብራችሁ መሮጥ አለባችሁ በሲሉም የነበረና በጣም በብዛት ሲተኮስ እነሱ በዋናነት ያው ራሳቸውን ለማስመለጥ ነው የሚፈልጉት ነው። ከኋላ ደግሞ ፖሊሶች ነን ቁሙ፣ ምንም ችግር የለውም ምናምን እያሉ ስለነበረ ያው እኛ በድፍረት ምናምን መተኛት እና ማምለት ቻለ ማለት ነው። አንድ ሁለት እያለ ተኩስ እንዳይመጣ ምናምን መሬት ላይ እንይዛለን። አንዳንዱ ዛፍሰር ምናምን እንደዚህ እያለ ብቻ አጋጣሚ ሆኖ የተመታል። መጨረሻ ያስመለሱም 13 ሰው ማለት በእኛ እንዳተረፉን ዘጥታ አካላት ሌላው እንደዚህ ጠንክሮ መስራት በተለይ ከሰ ወንጀልን ለመከላከል ሲታጥሩ ነው ላለው። ከዛ ውጭ ግን ያው እኛን ተከላክለው በሰላም እንድንለቀቅ
በአካባቢው በታጠቁ ኃይሎች በተደጋጋሚ በሚደረገው እገታና ግድያ ምክንያት የአካባቢው ነዋሪ እጅግ መማረሩን የተናገሩት ኃላፊው በቅርቡ ከነዋሪው ጋር በተደረገ ውይይት መሰል ችግሮች ሲከሰቱ ለጸጥታ ኃይሉ ስልክ እንዲደውሉ የስልክ ቁጥሮችንም በመበተኑ ህብረተሰቡ ሊደውል ይችላል ብለዋል አቶ መላኩ።
ስልካችን ያው በየቀጠናው ደን ሰላም እንዲሆን አካባቢው እንዲጠበቅ እንደዚህ አይነት የታጠቀ ኃይል ሲንቀሳቀስ መረጃ እንዳደረሱ የኛ ቀበሌ ከመሆኑ ጋር በተያያዘ ሁሉ ጊዜ እየገባን ስለምንመራው ቀበሌው እንደዚህ አይነት ነገር ስታዩ ተሎኑ መረጃ ስጡን እያልን ስልካችን እንቀያየራለን። ስልካችን እንሰጣቸዋለን፣ ስልካችን ይዛሉ። እዛ ሲሆን ይደውላል። እንደዚህ አይነት ነገር ሲፈጠር ማህበረሰቡ ወደ ጫካ እየወሰዷቸው ከመጀመሪያውም ያየው እየወሰደ እያለ ምረኛ ሚሆን አዝመራ ላይ ይሁን ቤት ላይ ያለ ማህበረሰብ ችግር ይደውላ ይነግረናል። እንደዚህ ያለ ሰው ሄደ ይላል አንዱ። እንሽ ቆይ ደግሞ እንደዚህ አይነት ሰው ታግተው በታጠቁ ኃይሎች እየተደበደቡ እየተወሰዱ ነው ብሎ ደግሞ ተጨማሪ መረጃ የሚሰጥ ማህበረሰብ አለ። አንድ ሰው ብቻ አይደለም እየተከተለ መረጃ የሚሰጥ ሙሉ የአካባቢ ማህበረሰብ ያየው ሁሉ I am not a good person.
ከሰኔ ወር 2015 ዓመተ ምህረት እስከ ሰኔ ወር 2016 ዓመተ ምህረት ያለውን ጊዜ የሚሸፍነውና ባለፈው ዓመት ሐምሌ ወር ላይ ይፋ የተደረገው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ 3ኛ ዓመታዊ ሪፖርት በተለይም በአማራና በኦሮሚያ ክልሎች እየተፈጸሙ ያሉ ግድያዎች አሳሳቢ መሆናቸውን ማመላከቱ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
ስርምስካናውን ለዘገባው አመሰግናለሁ። ክብራትና ክብራን አድማይ ተመልካቾቻችን የትንታኔው ክፍለ ጊዜ ይቀጥላል። እስከ ምሽቱ 4 ሰዓት እንዘልቃለን። የስቱዲዮ ምስልና ድምጽ አቀናባሪያችን ሄለን ኮርዳን፣ የስርጭት መሐንዲሳችን ደግሞ ሳይዳ ሐምዱን ናቸው። እስከ 4 ሰዓት እንዳልኩት ከልዩ ልዩ ወቅታዊ ዘገባዎች ጋር እንቀጥላለን። አሁን ተከታዩ ርዕስ ያለድሜ ጋብቻና የሴት ልጅ ግርዛት ለማስቆም ያስችላል የተባሉ ሰነዶች ይፋ መደረጋቸውን ይመለከታል። የሴት ልጅ ግርዛትና ያለድሜ ጋብቻን ለማስቆም አሁንም የተቀናጀ ስራ እንደሚያስፈልግ የገለጸው የኢትዮጵያ ሴቶችና ማህበራዊ ጉዳይ ሚኒስቴር ከተባበሩት መንግስታት የህፃናት መርጃ ድርጅት በምህጻረ ቃሉ ዩኒሴፍ እና ከሌሎች አጋሮች ጋር በመተባበር ያሰናዳቸውን ሰነዶች ዛሬ ይፋ አድርጓል። ዛሬ ጥር 29 2017 ዓመተ ምህረት ይፋ የተደረጉት ብሔራዊ የቅድ ሰነዶች ችግሩን እንደ አውሮፓውያን ዘመን አቆጣጠር እስከ 2030 ለመፍታት ያስችላሉ የተባሉ መሆናቸውም ተመልክቷል። የተፈጥሮ አደጋዎችና ግጭቶች ታዳጊ ሴቶችን ለተጠቀሱት ችግሮች እያጋለጡ መሆኑን የተናገሩት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር አርጎጌ ተስፋዬ ትልቁ ነገር ሰላም ላይ መስራት ነው ብለዋል። ድርጊቶቹ ሰብአዊ ቀውስ በሌለበት ሁኔታ ውስጥም እየተፈጸሙ ናቸው ያሉት በኢትዮጵያ ዩኒሴፍ ተጠባባቂ ተወካይ ማሪኮ ካሾጊሚ ሰነዶቹ የግንዛቤ ለውጥ ለማምጣት እንደሚያግዙ ተክሷል። እስክንድር ፍሬው ተከታትሎታል።
የሴቶችና ማህበራዊ ጉዳይ ሚኒስቴር ከተባበሩት መንግስታት የህፃናት መርጃ ድርጅት በመህጻሩ ዩኒሴፍና ከሌሎች አጋሮች ጋር በመሆን ይፋ ያደረገው የሴት ልጅ ግርዛትንና ያለድሜ ጋብቻን ለማስቀረት ያስችላል የተባሉ የተለያዩ ብሔራዊ የቅድ ሰነዶችን ነው። ዓለም አቀፍ የሴት ልጅ ግርዛትን ፈጽሞ ያለመታገስ ቀን እየተከበረ ባለበት በዛሬው ዕለት ይፋ የተደረጉት ሰነዶች ለሶስት ዓመታት ያህል ዝግጅት ሲደረግባቸው የቆዩ መሆናቸውን የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ተናግረዋል።
ዶክመንቶች ማዘጋጀት ቀላል አይደለም። በጣም ሰፊ ጊዜ የወሰደ ነው። በተጨማሪ ደግሞ እዚህ ቢሮ ላይ ቁጭ ተብሎ ሳይሆን የተሰራው ወደ ታች ተወርዶ የሚመለከታቸውን አካላት ሁሉ በማሳተፍ በተለይ ደግሞ ለጥቃቱ ተጋላጭ የሆኑ የህብረተሰብ ክፍሎችንና እንደዚሁም የሚመለከታቸውን ባለድርሻ አካላት ሁሉ ባሳተፈ መንገድ የተሰራና እስካሁን ያመጣነውን ውጤት የበለጠ የሚያጎላ ወደፊት እንድንሄድ የሚያረጋግጥ ዶክመንት ነው።
የሴቶችና ማህበራዊ ጉዳይ ሚኒስቴር ዩኒሴፍና የተባበሩት መንግስታት ድርጅት የስነ ህዝብ ጉዳይ ጽፈት ቤት ዛሬ ባወጡት መግለጫ በኢትዮጵያ የሴት ልጅ ግርዛት እየቀነሰ መሆኑን ጠቅሰዋል። እድሜያቸው ከ15 እስከ 29 በሆኑ ሴቶች ላይ ተደረገ ያለውን ጥናት የጠቀሰው መግለጫው በ2016 ዓመተ ምህረት 47 በመቶ የነበረው የሴት ልጅ ግርዛት መጠን እንደ አውሮፓውያን አቆጣጠር አምና በ2024 ወደ 38.9 በመቶ ዝቅ ማለቱን አመልክቷል። ግጭት ባለባቸው የሀገሪቱ አካባቢዎች ትምህርት መቋረጡ ሴት ተማሪዎችን ያለድሜ ጋብቻን ጨምሮ ማህበራዊ ቀውሶች ሊያስከትሉ ለሚችሉ ሌሎች ልማዶች ያጋለጠ መሆኑን የአሜሪካ ድምጽ በተለያየ ጊዜ ያነጋገራቸው ወላጆች፣ መምህራን እንዲሁም የአካባቢው ባለስልጣናት ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽንም የሴት ተማሪዎች ተጋላጭነት እየጨመረ መምጣቱን ባለፈው ዓመት መጨረሻ ባወጣው ሪፖርት አመልክቷል። ግጭቶች ምን ያህል ተጽዕኖ እንዳሳደሩ የአሜሪካ ድምጽ የጠየቃቸው በኢትዮጵያ የዩኒሴፍ ተጠባባቂ ተወካይ ማሪኮ ካጎሺማ ተከታዩ መልሰዋል።
Any kind of humanitarian situation affects children.
ማንኛውም አይነት
we would like to ensure
እና to minimize the impact of the humanitarian situation. የሚያደርሰውን ተጽዕኖ መቀነስ መቻላችንን ማረጋገጥ እንፈልጋለን።
ማራመድ ያለብን የሚመለከታቸው አካላት ስለ ጉዳዩ ያላቸው ዕውቀትና ማህበረሰቡ ያለ ድሜ ጋብቻና የሴት ልጅ ግርዛትን ለማስቆም በሚደረገው ጥረት የሚያደርገውን ተሳትፎ ማሳደግ ነው።
ሆኖም ያለድሜ ጋብቻና መሰል ጎጂ ድርጊቶች እየተፈጸሙ ያሉት በሁሉም አካባቢዎች ነው ሲሉ ተጠባባቂ ተወካይዋ ተናግረዋል።
It is happening in the humanitarian situation.
ያለድሜ ጋብቻ ሰብአዊ ቀውስ ባለበት ሁኔታ ውስጥ እየተፈጸመ ነው። ነገር ግን በመደበኛ ሁኔታ ውስጥ እየተፈጸመ ነው። በአዲስ አበባ እየተፈጸመ ነው። በአፋር እየተፈጸመ ነው። በኦሮሚያ እየተፈጸመ ነው። ስለዚህ አሁንም በመላው ኢትዮጵያ እየተስፋፋ ነው። ስለዚህ የሰነድ ማድረግ የሚሞክረው የግንዛቤና የባህሪ ለውጥ እንዲኖር መስራት ነው።
ያለድሜ ጋብቻን ለማስቀረት እንደ መፍትሄ ከተጠቀሱት ተግባራት አንዱ ሴቶችን በመደበኛ ትምህርት ማሳተፍ ነው። ከዚህ አንፃር ግጭት ባለባቸው አካባቢዎች በርካታ ሴቶች ትምህርት ማቋረጣቸውን በተመለከተ የተጠየቁት የሰራተኛና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በሰነዶቹ ለተቀመጠው ዓላማ መሳካት ሰላም ወሳኝ መሆኑን አብራርተዋል።
ግጭት በሚፈጠርባቸው አካባቢዎች ወይም ደግሞ የተፈጥሯዊ ችግር አደጋዎች በሚገጥሙባቸው ለምሳሌ በቅርቡ የመሬት መንቀጥቀጥ በአፋርና በኦሮሚያ አካባቢ በተከሰተው እስከ 80,000 የሚሆኑ ዜጎች ናቸው ተፈናቅለው ያሉት። በዚህ ጊዜ እንግዲህ በተለይ በጾታን መሰረት ያደረጉ ጥቃቶችም ከትምህርት ቤትም የመውጣት እና የማቋረጥ መጣኔውን የበለጠ ከፍ ያደርጋል። ስለዚህ ትልቁ ነገር ዋናው መሰረት መሆን ያለበት ሰላም ላይ መስራት ነው። ግጭቶች ያሉባቸው አካባቢዎች ወደ ሰላማዊ ሁኔታ ወደ ተረጋጋ ሁኔታ እንዲመለሱ የማድረግ የሁሉም ማህበረሰብ ጥረት መኖር አለበት።
ያለድሜ ጋብቻና የሴት ልጅ ግርዛትን ለማስቀረት መንግስትና መንግስታዊ ያልሆኑ ድርጅቶች ላለፉት አመታት የተቀናጁ ስራዎች ሲሰሩ መቆየታቸውን የጠቀሱት ሚኒስትሯ እንቅስቃሴ በተደረገባቸው አካባቢዎች ከሴት ልጅ ግርዛት ነጻ የሆኑ ቀበሌዎችን ማግኘት አስችሎናል ብለዋል። ለአሜሪካ ድምጽ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። ክብራትና ክብራን አድማይ ተመልካቾቻችን ተከታዩም ርዕስ እዚያው አዲስ አበባ ያቆየናል። የሃይማኖት ተቋማት መሪዎች ጸሎትና የሰላም ጥሪ። ኢትዮጵያ ከተጋረጠባት የሰላም ጦት እንድትወጣ የሃይማኖት አባቶች የጸሎትና የሰላም ጥሪ አቅርበዋል። የሃይማኖት አባቶች ዛሬ በአዲስ አበባ በተካሄደ ዝግጅት ላይ ለተፋላሚ ኃይሎች የሰላም ጥሪ ያቀረቡ ሲሆን የጸሎት አዋጅም አውጀዋል። ኬኔዲ አባተ ዝርዝሩን ይዟል።
በኢትዮጵያ የሲቪልና የሙያ ማህበራት ኮንግረስ አዘጋጅነት ዛሬ ሐሙስ ጥር 29 ቀን በአድዋ ድል መታሰቢያ አዳራሽ በተካሄደ አገራዊ የጸሎትና የሰላም ጥሪ ዝግጅት ላይ የተገኙ የልዩ ልዩ ቤተ እምነቶች አባቶች ጸሎት ካደረጉ በኋላ ለምእመናንና ለተፋላሚ ወገኖች መልእክት አስተላልፈዋል። በአገሪቱ ላሉ ፖለቲካዊና ተፈጥሯዊ ቀውሶች ከፈጣሪ ትእዛዝ ያፈነገጡ ኃጢያትና ክፉ ሲሉ የገለጿቸውን የሰዎች ተግባራት ምክንያት ናቸው ያሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ በተለይም አስተዳደራዊ የፖለቲካ ርዕዮቶችን ወቅሰዋል።
የምናወሳሰበው የአስተዳደር ርዕዮትና መሳሳብ የእግዚአብሔር ገንዘብ የሆነውን ህዝብ እርስ በርሱ እንዲጋጭና ያላስፈላጊ አደጋ ላይ እንድንወድቅ እያደረግን ነው።
አገሪቱ ከቀውሶቹ እንድትላቀቅ ንስሐ እንደሚያስፈልግ ያብራሩት ፓትርያርኩ ምእመናን በጾመ ነነዌ ይህንኑ እንዲተገብሩ አሳስበዋል።
በየአመቱ የሚጾመው ጾመ ነነዌ ለዚህ አመት ጊዜ ስለሆነ ከየካቲት 3 ቀን 2017 ዓመተ ምህረት ጀምሮ ለ3 ቀናት ከልሂቅ እስከ ደቂቅ ሁላችንም በንስሐ እንበንባ በጸሎት በመህላ የእግዚአብሔርን ምህረትና ይቅርታ እንድንጠይቅ በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን።
የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ በበኩላቸው ለመንግስትና ለአማጽያን ታጣቂዎች የሰላም ጥሪ አቅርበዋል።
መንግስታችን እስካሁንም ለሰላም በሩ ክፍት፣ ለድርድር በሩ ክፍት፣ ለንግግር በሩ ክፍት እንደሆነ በየቦታ እንሰማለን እናያለን። ይህንን ወደ ተግባር እንዲያገባ በራስና በኢትዮጵያ ስምና ጉዳይ ተከላይ ምክንያት ጠይቃለሁ። ውድ ልጆቻችን አገር ውስጥ ያላችሁ ውጭ አገር ያላችሁ ያኮረፋችሁ የታገላችሁ የታጠቃችሁ በአባትነት በወንድማማችነት በዜግነት ዜጎቻችን ተበድሏል እየተበደለም ነው። በሰው ዘንድም ደማችን ወንዝ ሆኗል እየሆነም ነው። ከዚህ ሁሉ አልፎ ተርፎ ከአላህ ሙሲባ እየመጣብን ነው። እባካችሁን እባካችሁን በወንድማማችነት ይሁንባችሁ ኑ እንታረቅ።
ሰዎች ከፈጣሪ መንገድ መራቃቸው በኢትዮጵያ ለሚስተዋሉ ቀውሶች ምክንያት ናቸው ያሉት ሼህ ሀጂ ኢብራሂም በቀጣዩ የረመዳን ወቅት ምእመናን ለንስሐ እንዲተጉም ጥሪ አቅርበዋል። የኢትዮጵያ ካቶሊካዊት ቤተክርስቲያንና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አባቶች እንዲሁም የኢትዮጵያ የሰላም እናቶች በመባል የሚታወቁ የእናቶች ስብስብ አባላትም መሰል ጥሪዎችን አቅርበዋል። የዝግጅቱ አስተባባሪ የሆነው የኢትዮጵያ የሲቪልና የሙያ ማህበራት ኮንግረስ ሰብሳቢ ጌታውን ሁሴን ኮንግረሱ በሰላም ዙሪያ በቀጣይ የተለያዩ ተግባራትን ለማከናወን ማቀዱንና ለዚህም የሃይማኖት አባቶችን ጥሪ ለማስቀደም በማሰብ የዛሬውን ዝግጅት ማሰናዳቱን ገልጸዋል። የሃይማኖት ተቋማትንና የተለያዩ የሲቪል ማህበራትን ጨምሮ ሌሎች አደረጃጀቶችን በስሩ ያቀፈው ኮንግረሱ 51.3 ሚሊዮን አባላት አሉት ያሉት ሰብሳቢው መንግስትና ተፋላሚዎችን ለማቀራረብ እንደሚሰራም ገልጸዋል።
በየክልሎቻችን ያሉትን ተቋሚ ኃይሎችን ቢሆን በፍቅር በሰላም በመግባባት ከመንግስትም ጋር ቢሆን ከሌሎችም ጋር ቢሆን እርቀ ሰላም እንዲፈጠር አስፈላጊውን ድጋፍ እና ሽምግልና ስራ እንሰራለን።
የሃይማኖት አባቶችን ጨምሮ የተለያዩ አካላት የሰላም ጥሪ ሲያቀርቡ የአሁኑ ለመጀመሪያ ጊዜ አይደለም። በኢትዮጵያ በተለይም በአማራና በኦሮሚያ ክልሎች ያለውን የሰላም ጦት ለመቅረፍ በአገር ውስጥና በውጭ ኃይሎች እስካሁን የተለያዩ ጥረቶች የተደረጉ ቢሆንም እዚህ ግባ የሚባል ውጤታማ መፍትሄ ግን ሊመጣ አልቻለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ክብራትና ክብራን አድማይ ተመልካቾቻችን ቀደም ብዬ ያስተዋወቅኩት የዕለቱ አቪርስ ደርሶናል። ወደዚያ ነው የምንዘልቀው። በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከቀጠለው ግጭት ጋር በተያያዘ በእነ አቶ ዮሐንስ ቧያለው መዝገብ የሽብር ክስ ከተመሰረተባቸው 52 ተከሳሾች መካከል 16ቱ ዛሬ በፍርድ ቤት ቀርበው ወንጀሉን አለመፈጸማቸውን በመግለጽ ተከላክለዋል። ተከሳሾቹ የእምነት ክህደት ቃላቸውን የሰጡት የአማራን ክልል መንግስት በኃይል ከስልጣን ለማውረድ ሞክራችኋል በሚል የቀረበባቸውን ክስ ተቃውመው ሲከራከሩ መቆየታቸውን ተከትሎ አቃቤ ሕግ ዛሬ የተሻሻለውን ክስ ለፍርድ ቤት ካቀረበ በኋላ ነው። ጠበቃቸውን ያነጋገረችው ስምኝሽ ቆየ ተከታዩን አጠናቅራለች።
ከሐምሌ 28 ቀን 2015 ዓ.ም ተመረጀ ጀምሮ በእስር ላይ የሚገኙትን አቶ ክርስቲያን ታደለና ከነሐሴ 9 ቀን 2015 ጀምሮ ታስረው የሚገኙትን አቶ ዮሐንስ ቧያለውን ጨምሮ በክስ መዝገባቸው ስር የሚገኙት 52 ተከሳሾች የአማራ ክልል መንግስትን በኃይል ከስልጣን በማውረድ የክልሉን ስልጣን ለመቆጣጠር ሞክረዋል በሚል የወንጀልና የሽብር ክስ የተመሰረተባቸው ሲሆን ተከሳሾቹ ክሱን ተቃውመው ሲከራከሩ ቆይተዋል። ጥር 15 2017 ጠቅላይ ፍርድ ቤት ባሳለፈው ውሳኔ መሰረት ክሱን እንዲያሻሽል የተደረገው አቃቤ ሕግ ዛሬ የተሻሻለውን ክስ ለፍርድ ቤቱ ለተከሳሾችና ለጠበቆቻቸው ያቀረበ መሆኑን የተከሳሾች ጠበቃ አቶ ሰለሞን ገዛኸኝ ለአሜሪካ ድምጽ ገልጸዋል።
የስር ፍርድ ቤትም እንግዲህ ተታጉዶ የነበረው የፍርድ ሂደት እንዲቀጥል ተደርጎ አቃቤ ሕግ ለዛሬ ክሱን አሻሽሎ እንዲቀርብ ነበር የታዘዘው። ዛሬም አቃቤ ሕግ ክሱን አሻሽሎ ቀርቦ ተከሳሾቹ የተሻለው ክስ ደርሷቸው በችሎታ ይዘውታል።
አቃቤ ህግ በእናቶ ዮሐንስ ቧያለው መዝገብ ስር የመሰረተው ክስ በተከሳሾች የሽብር ድርጊት ምክንያት ከ1100 በላይ ሰዎች መሞታቸውንና ከ600 በላይ ጉዳት የደረሰባቸው መሆኑን እንዲሁም ወደ 48 ሚሊዮን ብር የሚጠጋ ንብረት መውደሙን አመልክቶ የነበረ ሲሆን ተከሳሾች በበኩላቸው የሞቱት እነማን መሆናቸውን የት እንደሞቱና በወደመው ንብረት ዙሪያ ዝርዝር መረጃ እንዲካተት ጠይቀው ሲከራከሩ መቆየታቸውን ጠበቃው አስተውሰዋል። በመሆኑም የተሻሻለው ክስ 10 ገጽ የሚደርስ የሟቾች የተጎዱ ሰዎችና የወደሙ ንብረቶች ዝርዝር አካቶ መቅረቡን አቶ ሰለሞን ተናግረዋል። በፍርድ ቤቱ የተገኙት 16 ተከሳሾችም በተሻሻለው ክስ መሰረት ድርጊቱን አለመፈጸማቸውን የእምነት ክህደት ቃላቸውን በዝርዝር ባቀረቡበት ወቅት ማስረዳታቸውንም ገልጸዋል።
ከሱ ከተሰበ በኋላ ፍርድ ቤቱ ጠየቀው ምንድነው አዲስ በተሻለ ክስ ላይ ተቃውሞ ካላቸው የሚል ነበር። ተከሳሾችም እኛም ተጠበቆች አማካኝነት አብረን ሆነን ነው ያው በክሱ ላይ ተቃውሞ የለንም ያለው። እንግዲህ ክስ ተቃውሞ ከሌለ ቀጣይ ሂደቱ የእምነት ክህደት ቃል ነበር። የእምነት ክህደት ቃል 16 ተከሳሾች ሰጥተዋል። በዚህ የእምነት ክህደት ቃልም ወንጀሉን መፈጸማቸውና ለመፈጸማቸውን ለፍርድ ቤቱ እንዲያስረዱ ነበር። በእኛ በኩል የቀረበው ጥያቄ ምንድነው ወንጀሉን መፈጸማቸውና ለመፈጸማቸው ብቻ ሳይሆን በወንጀለኛ መቅጫ ሰነድ ስርዓት ቁጥር 132 ንዑስ ቁጥር 2 መሰረት አንድ ተከሳሽ የእምነት ክህደት ቃል ሲሰጥ ወንጀሉን ስለመፈጸሙ አልፈጸምኩም ወይም ፈጽሜያለሁ ብቻ ሳይሆን አልፈጸምኩም የሚል ከሆነ ስለ ወንጀሉ አለመፈጸም ከወንጀሉ ጋር በተያያዘ ቃል መስጠት እንደሚችል የእምነት ክህደት ቃሉን ለመስጠት እንደሚችል በግልጽ ስለሚያስቀምጥ ክሱን በተመለከተ ዘርዘር አድርገው እንዲያቀርቡ ይህም ደግሞ በመቅረጽም እንዲቀረጽ ብለን በጠየቅነው መሰረት በዛ መሰረት ነው ተከሳሾቹ ቃላቸውን የሰጡት።
በዚህም መሰረት የህዝብ ተወካዮች ምክር ቤት አባልና በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ክርስቲያን ታደለ፣ የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያለው፣ የአዲስ አበባ ከተማ አስተዳደር ምክር ቤት አባል ዶክተር ካሳ ተሻገር፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሊቀመንበር ዶክተር ጫኔ ከበደና አብሯቸው የተከሰሱ ጋዜጠኞች በቀረበባቸው ክስ ዙሪያ ለፍርድ ቤቱ ዝርዝር ምላሽ መስጠታቸውን አቶ ሰለሞን ገልጸዋል። አቶ ሰለሞን አክለው ተከሳሾቹ የቀረበባቸውን ክስ አለመፈጸማቸውን ከሽብር ቡድን ጋር የአመራርነትም ሆነ የአባልነት ግንኙነት እንደሌላቸው ይልቁንም በአማራነታቸውና በአማራ ላይ ለሚፈጸመው ግፍ ድምጽ በመሆናቸው መታሰራቸውን ገልጸው ክርክር ማቅረባቸውን ተናግረዋል። በተጨማሪም ከተከሳሾቹ ጋር ግንኙነት አላቸው ተብሎ የተጠቀሰው የፋኖ ድርጅት የአማራ ህዝብ ተቋም ሆኖ ያለ የፋኖ አመራር አባል የሆኑ ሰዎች አሸባሪ ናቸው ብሎ መክሰስ ህዝቡን እንደ መክሰስ ይቆጠራል ማለታቸውን አቶ ሰለሞን አመልክተዋል። በአማራ ክልል በተከሰተው የጸጥታ ችግር ምክንያት ከታወጀው የአስቸኳይ ጊዜ አዋጅ ጋር በተያያዘ ተከሳሾቹ በቁጥጥር ስር ውለው አዋሽ አርባና ሰመራ በሚገኘው የእስረኛ ማቆያ ለወራት በቆዩበት ወቅት ደርሶብናል ያሉትን የሰብአዊ መብት ጥሰት አስመልክቶ በጽሁፍና በቃል ለፍርድ ቤቱ ባቀረቡት አቤቱታ ፍርድ ቤቱ የኢትዮጵያ ሰብአዊ መብቶች ኮሚሽን ጉዳዩን መርምሮ ሪፖርት እንዲያቀርብ ባዘዘው መሰረትም ኮሚሽኑ ሪፖርቱን ዛሬ ለፍርድ ቤት ማቅረቡን አቶ ሰለሞን ተናግረዋል።
አዋሽና ሰመራ አካባቢ ማለት በቆዩበት ሰዓት ለስድስት ወራት በአስቸኳይ ጊዜ አዋጅ ከዛ በኋላ ለቆዩበት የደረሰባቸው በደል ከዚህ በፊት ለዚህም ለተለያዩ ሚዲያዎችም ወጥተዋል፣ ለፍርድ ቤቱም አመልክተዋል፣ በጽሁፍም አቀርበው ነበር። ስለዚህ ይሄን ሰብአዊ ጥሰት በተመለከተ መርምሮ እንዲያቀርብ ማለት ፍርድ ቤቱ ተሰጥቶ ነበር። ስለዚህ የሰብአዊ መብት ኮሚሽን ተከሳሾችን በመጠየቅ ምስክሮችን በመስማት የሕክምና ተቋማት የሄዱበትን ሕክምና ተቋማት የተለያዩ የኢንቨስቲጌቲንግ ፕሮሲጀሮችን በመጠቀም አጣርቶ ሪፖርቱን ለፍርድ ቤቱ አቅርቧል። በሪፖርቱ ላይም የመጨረሻ ሪኮማንዴሽንም ቅድም እኛ ጠበቆች እያየ ነው ነበር። በሪኮማንዴሽኑ የመጨረሻ ላይ ምንድን ነው ምክረ ሀሳብ የሚለው የሰብአዊ መብት ጥሰትን በፈጸሙ አካላት ላይ በሙሉ የተሟላ የወንጀል ምርመራ በማድረግ ሕጋዊ ተጠያቂነት እንዲያረጋግጥ የሚል ምክር ሀሳብ መጨረሻው ላይ ይሰራል። ይህ ማለት የሰብአዊ ጥሰት የደረሰባቸው ስለመሆኑ ውጤት አለ ማለት ነው። በዚህ በሰብአዊ ጥሰቱ ላይ
ተከሳሾቹ ወንጀሉን አልፈጸምንም ብለው የተከራከሩ በመሆኑ አቃቤ ሕግ ወንጀሉን መፈጸማቸውን ያረጋግጡልኛል ያላቸውን 21 ምስክሮች ለማዳመጥ ፍርድ ቤቱ ከመጋቢት 5 እስከ 12 2017 ዓ.ም ቀጠሮ ይዟል። አቃቤ ሕጉ የኢትዮጵያ ሰብአዊ መብቶች ኮሚሽን ላቀረበው ሪፖርትም በተያዘው ቀጠሮ ቀን ምላሽ እንደሚሰጥ ጠበቃው አመልክተዋል። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ለዘገባው አመሰግናለሁ። ክብራትና ክራን አድማይ ተመልካቾቻችን የአገር ውስጥ የአብይ ርዕሳችንና የመጽሔቱን ዘገባዎች እንደተከታተላችኋቸው አገባደን። አሁን ወደ ዓለም አቀፍ ርዕሶች እንሻገራለን። ወዲህ ወደ ዋሽንግተንም ይመልሰናል። ዋይት ሀውስ ስለ ፕሬዚዳንት ትራምፕ የጋዛ እቅድ ማብራሪያ በመስጠት ላይ ይገኛል። ፕሬዚዳንት ዶናልድ ትራምፕ ጋዛን አስመልክተው ጋዛን አልምተው የመካከለኛው ምስራቅ ሪቪየራ ወይም የባህር ዳር መዝናኛ ሲሉ ወደ ጠሩት ለመቀየር ላላቸው ሐሳብ የአሜሪካ ወታደሮችን ወደዚያ የመላክ እቅድ እንደሌላቸው ዋይት ሀውስ ትላንት ረቡዕ አስታውቋል። ፍልስጤማውያኑ ወደ ሌላ ሀገር ሄደው እንዲሰፍሩ የሚደረገውም በጊዜያዊነት ነው ይላል። ይህ ለውጥ የተደረገው ታዲያ እቅዱ በዓለም ዙሪያ ተቃውሞ ካስከተለና የተባበሩት መንግስታት ድርጅትም ምንም አይነት የጎሳ ማጽዳት አድራጎት እንዳይፈጸም ካስጠነቀቀ በኋላ ነው። የአሜሪካ ድምጿ የዋይት ሃውስ ዋና ዘጋቢ ፓትሲ ዊዳኩስዋራ ያደረሰችንን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች።
ከአጠቃላዩ የጋዛ ህዝብ ሩብ ያህሉን የሚይዙት ወደ 500 ሺህ የሚጠጉ ፍልስጤማውያን ሰሜናዊ ጋዛ ገብተዋል። ማክሰኞ ዕለት ፕሬዚደንት ዶናልድ ትራምፕ ጋዛን እኛ እንይዛታለን ማለታቸውም ፍልስጤማውያኑን አላስቆማቸውም። ፍልስጤማዊቱ ሳሚሃ ዛሂር ይናገራሉ።
ትራምፕ እኛን ለማፈናቀል ወይም ለማባረር የሚችሉ ከመሰላቸው አሁንም እሱን ህልማቸውን መቀጠል ይችላሉ።
ትራምፕ እቅዳቸውን ይፋ ባደረጉበት የማክሰኞ መግለጫቸው ላይ አሜሪካውያን ወታደሮች ልከው ነው ወይ ጋዛን የሚቆጣጠሩት የሚል ጥያቄ ቀርቦላቸው ነበር።
ጋዛን በተመለከተ የሚያስፈልገውን እናደርጋለን፣ የሚያስፈልግ ከሆነም እርሱንም እናደርጋለን፣ ያንን ቦታ እንወስደዋለን።
የዋይት ሃውስ ቃል አቀባይ ካሮላይን ሌቪት ፕሬዝዳንቱ ያሉትን እንደሚከተለው አብራርተውታል።
That does not mean boots on the ground in Gaza. It does not mean American taxpayers will be funding this
effort. ያ ማለት ወደ ጋዛ ወታደር ይላካል ማለት አይደለም። ለጥረቱ የሚያስፈልገው ወጪ በአሜሪካውያን ግብር ከፋዮች ገንዘብ ይሸፈናል ማለትም አይደለም። በዚህ ምድር ላይ ትልቁ በድርድር ስምምነት ፈጣሪ የሆኑት ዶናልድ ትራምፕ በአካባቢው ካሉ አጋሮቻችን ጋር ስምምነት ይፈጥራሉ ማለት ነው።
ይሁን እንጂ ሐሳቡን በመካከለኛው ምስራቅ ያሉ የአሜሪካ አጋሮች ትራምፕ ፍልስጤማውያኑን እንዲወስዱ ግፊት እያደረጉባቸው ያሉት ዮርዳኖስና ግብጽንም ጨምሮ አውግዘውታል። የዮርዳኖስ ንጉስ አብደላ ትናንት ረቡዕ ከፍልስጤም ፕሬዝዳንት ማህሙድ አባስ ጋር አማን ላይ ተነጋግረዋል። ከዚህም በተጨማሪ ትናንት ከፍተኛ የፍልስጤም ባለስልጣናት ካይሮ ላይ ከግብጽ የውጭ ጉዳይ ሚኒስትር ጋር ተወያይተዋል። ጎን ለጎን ሁለት አገረ መንግስት የሚለው መፍትሄ አስፈላጊ መሆኑን አጽንኦት ሰጥተው ተነጋግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬጅ በበኩላቸው
It is vital to stay true to the bedrock of international law.
መሰረታዊ የሆነውን ዓለም አቀፍ ሕግ ማክበር ወሳኝ ጉዳይ ነው። ምንም አይነት የጎሳ ማጽዳት አድራጎት ሊፈጸም አይገባም።
የአረብ ዓለም ጂኦፖለቲካዊ መሪ የሆነችው ሳውዲ አረቢያ በመንግስቱ ቴሌቪዥን በሰጠችው መግለጫ ለፍልስጤም ሀገረ መንግስትነት ያለን ድጋፍ የማይናወጥ ነው ስትል አስታውቃለች።
ይህ ጠንካራ አቋም ለድርድር አይቀርብም፣ አይቀየርም።
እናም ይህ መግለጫ ትራምፕ በማክሰኞ መግለጫቸው ሳውዲዎች የፍልስጤም ሀገረ መንግስት እንዲመሰረት አልጠየቁም ካሉት ጋር ይጋጫል።
ሳውዲ አረቢያ በጣም ትረዳለች፣ እስካሁንም በጣም ስትረዳ ነበር። መካከለኛው ምስራቅ ውስጥ ሰላም እንዲሰፍን ይፈልጋሉ።
ሳውዲ አረቢያ ለእስራኤል ዕውቅና ልትሰጥ በለውጡ ከዩናይትድ ስቴትስ ጋር የደህንነትና የኤነርጂ ስምምነት ልታገኝ ከባይደን አስተዳደር ጋር በመደራደር ላይ የነበረች ሲሆን እንደ አውሮፓውያን የዘመን አቆጣጠር ጥቅምት 7 2023 ዓ.ም ሐማስ እስራኤል ውስጥ ካደረሰው ጥቃትና ከዚያም እስራኤል ከከፈተችው የአጸፋ ጥቃት በኋላ ድርድሩ ተቋርጧል። ያ ድርድር ዳር ቢደርስ ኖሮ እንደ አውሮፓውያን የዘመን አቆጣጠር በ2020 በፕሬዝዳንት ትራምፕ ሸምጋይነት በእስራኤልና በአረብ ሀገሮች መካከል የተደረሰውን የአብርሃሙ ውል የተባለውን ስምምነት ያስፋፋው ነበር። ሆኖም ቢያንስ ለጊዜው ሪያድ ጉዳዩን በጥንቃቄ ይዛዋለች። በለንደን የኢኮኖሚክስ ትምህርት ቤት የመካከለኛው ምስራቅ ማዕከል ተጋባዥ መምህር የሆኑት ማዳዊ አልራሺድ እንዲህ ሲሉ ያስረዳሉ።
Mohammed bin Salman at the moment doesn't see any kind of immediate benefit.
የሳውዲ አልጋውራሽ ልዑል መሐመድ ቢን ሰልማን በጣም መጥፎና መላው ዓለም የሚቃወመው በሚመስለው የፕሬዝዳንት ትራምፕ እቅድ ወደፊት በመግፋት የሚመጣ አንዳችም ጥቅም ሊታያቸው አይችልም።
ከሚቃወሙት መካከል የዩናይትድ ስቴትስ ባላንጣዎች ሩሲያና ቻይና ከአጋሮቿ መካከል ጀርመን፣ ፈረንሳይና ብሪታንያ ይገኙባቸዋል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር
በአገራቸው መኖር ሊፈቀድላቸው ይገባል። አገራቸውን መልሰው እንዲገነቡም ሊፈቀድላቸው ይገባል። እኛም በመልሶ ግንባታውና ጎን ለጎን ሁለት ሀገረ መንግስት በመመስረቱ ሂደት አብረናቸው መሆን አለብን።
አሁን ደግሞ ዋይት ሃውስ የፕሬዝዳንት ትራምፕ እቅድ ፍልስጤማውያኑን በሌላ ሀገር የሚያሰፍረው በጊዜያዊነት ብቻ ነው እያለ ነው። ቃል አቀባዩ ካሮላይን ሌቪት
It's not a livable place for any human being. I think it's actually quite evil to suggest
ሰው ሊኖርበት የሚችል ቦታ አይደለም። እንዲያውም እንደዚህ አስከፊ በሆነ ቦታ ሰው ይኖር ማለት ክፉነት ነው።
ፕሬዝዳንት ትራምፕ ከአካባቢው መሪዎች ጋር በቀጣዮቹ ቀናት እንደሚነጋገሩ ሌቪት አመልክተዋል። ይበዚህ እንዳለ ፕሬዝዳንት ትራምፕ የወሰዷቸው እርምጃዎች ጋዛን የሚመለከተውን ጨምሮ የሚቃወሙ ሰልፎች በተለያዩ የአሜሪካ ከተሞች ተካሂደዋል።
ወንጅታየን ለዘገባው አመሰግናለሁ። ክብራትና ክብራን አድማይ ተመልካቾቻችን ስርጭታችን እስከምሽቱ 4 ሰዓት ይቀጥላል። ወደ ሌላ ወቅታዊ የዩናይትድ ስቴትስ ርዕሰ ጉዳይ ነው የምንሻገረው። ዲሞክራቶች በዩናይትድ ስቴትስ ዓለም አቀፍ ተራድኦ ፕሮግራም መስሪያ ቤት የተደረጉትን ለውጦች በመቃወም እንታገላለን አሉ። በዩናይትድ ስቴትስ ምክር ቤት የዲሞክራት ፓርቲ አመራር አባላት የትራምፕ አስተዳደር ዩኤስአይዲ ዩናይትድ ስቴትስ ዓለም አቀፍ ተራድኦ ፕሮግራም መስሪያ ቤትን በመሳሰሉ የመንግስት መስሪያ ቤቶች ዞታና አሰራር ላይ ያደረገ ያለው ለውጥ በመንግስቱ በጀት እቅድ ዙሪያ ከፕሬዝዳንቱ ጋር በሚደረጉ ድርድሮች እንደሚጠቀሙባቸው ነው የገለጹት። የአሜሪካ ድምጽ የምክር ቤት ጉዳዮች ዘጋቢ ካትሪን ጂፕሰን ያደረሰችንን ዘገባ እንደሚከተለው አቀርባለሁ። አማዞን ጥቅጥቅ ደን ጥበቃ ለሚያንማር ስደተኞች እስከሚሰጠው ገዛና አገራቸው ከሩሲያ ጋር የምትታከየውን ጦርነት ሽሽተው ለሚሰደዱ ዩክሬናውያን መጠለያ ዩናይትድ ስቴትስ የምትሰጠው እርዳታ ያለመኖር የፈጠረው ስሜት በዓለም ዙሪያ እያስተጋባ ነው። በዚህ ሳምንት እዚህ ዋሽንግተን ላይ የዲሞክራት ፓርቲ ምክር ቤት አባላት አሁን ከተዘጋው ከዩናይትድ ስቴትስ ዓለም አቀፍ ተራድኦ ፕሮግራም መስሪያ ቤትና ከምክር ቤቱ ደጃፍ ተቃውሞቸውን አሰምተዋል። ኮሪ ቡከር ዲሞክራት የእንደራሴዎች ምክር ቤት አባል ናቸው።
We will fight their violations of separation of powers. We will fight their violations.
የመንግስት ስልጣን ክፍፍል አሰራር ላይ የፈጸሙትን ጥሰት በመቃወም እንታገላለን። በሕገ መንግስታችን ላይ የፈጸሙትን ጥሰት እንታገላለን። ዝም አንልም። ለትክክለኛ ነገር እንቆማለን። እንናገራለን፣ እንነሳለን።
በያዝነው ሳምንት መጀመሪያ ላይ የዩናይትድ ስቴትስ ዓለም አቀፍ ተራድኦ ፕሮግራም መስሪያ ቤት ፕሬዝዳንት ዶናልድ ትራምፕ ዩናይትድ ስቴትስ ለውጭ የምትሰጠው እርዳታ እንዲገመገም ያሳለፉትን ፕሬዝዳንታዊ ትዕዛዝ ተከትሎ በቀድሞ ሴናተር ማርኮ ሩቢዮ ወደሚመራው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እንዲዛወርና ሰራተኞቹን በሙሉ በሚባል ደረጃ እረፍት እንዲወጡ ታዘዋል። ጆናታን ጃክሰን በተወካዮች ምክር ቤት ከዲሞክራት ወገን ናቸው።
Now we're seeing the most powerful man in the world.
በዓለም ሀያሉ ሰው ዶናልድ ጄ ትራምፕ እና ታላቁ የዓለም ባለጸጋ ኢላን መስክ ከመጨረሻው ደሃ ሴትና ከምድርቱ የነጣ ደሃ ላይ ገንዘብና ምግብ ሲነጥቁ እያየን ነው።
ከሪፐብሊካን ወገን የሆኑ የዩናይትድ ስቴትስ ምክር ቤት አባላት በበኩላቸው ትራምፕ የመንግስት ድርጅቶችን ሥራ መለስ ብለው መገምገም የሚያስችላቸው ሰፊ የፕሬዝዳንታዊ ስልጣናቸውን እየተጠቀሙ ነው ሲሉ ይሞግታሉ። ትራምፕ ይህንንም የፌደራል መንግስቱን ወጪ ለመቀነስ ያቋቋሙትን በእንግሊዘኛው ምህጻረ ቃል ዲኦጄ የሚል መጠሪያ የሰጡትን በባለ ብዙ ቢሊዮነሩ ኤላን መስክ በሚመራው ድርጅት አማካኝነት እያስፈጸሙ ነው። ጃን ቱኒ በእንደራሴዎች ምክር ቤት አብላጫ መቀመጫ ያለው የሪፐብሊካን ፓርቲ መሪ ናቸው።
I don't think they're closing an agency, but I do think they have the right to review funding and how those
ድርጅቱን የሚዘጉ አይመስለኝም። ሆኖም የገንዘብ አጠቃቀሙንና ስነኛን ውሳኔዎች እንዴት እንደሚወስዱ፣ ቅድሚያ ትኩረት የተሰጣቸው ፕሮግራሞች የሚያስፈልጋቸው ወጪ እንዴት እንደተመደበላቸው የመገብገም መብት ያላቸው ይመስለኛል። ይደግሞ በየትኛውም አስተዳደር የሚሰራ ይመስለኛል። አዲሱ አስተዳደር ኃላፊነቱን በሚረከብበት ወቅት በዚያ ድርጅት በኩል በጀት የተፈቀደላቸውና ገንዘቡ ወጪ የተደረገላቸው በርካታ ፕሮግራሞች ይኖራሉ። አንዳንዶቹ በታቀደላቸው መሰረት፣ አንዳንዶቹ ደግሞ ከዚያ ውጪ በሆነ መንገድ እየሰሩ ይመስለኛል።
አንዲት የጉዳዩ አዋቂ ተንታኝ ለአሜሪካ ድምጽ በሰጡት አስተያየት ሲናገሩም ሁኔታው በዩናይትድ ስቴትስ ታሪክ ካሁን ቀደም ታይቶ የማያውቅ ነው ይላሉ። ፕሮፌሰር ክሌር ፊንከልስቴን በፔንሲልቬኒያ ዩኒቨርሲቲ የሕግና የፍልስፍና መምህርት ናቸው።
Arguably, it's a real violation of separation of powers for the executive branch to try to shut down agencies.
በርግጥ ድርጅቱ ስራውን የሚያከናውንበትንና ገንዘቡ ወጪ የሚደረግበትን መንገድ አስመልክቶ ስራ አስፈጻሚው አካል የተለያዩ ውሳኔዎችን የማሳለፍ ስልጣን ቢኖረውም ምክር ቤቱ ህጋዊ ህልውና የሰጣቸውንና በጀት የመደበላቸውን ድርጅቶች ጨርሶ ለመዝጋት መሞከር ግን ህገ መንግስታዊውን የስልጣን ክፍፍል ደንብ መጣስ ነው።
በምክር ቤቱ አናሳ መቀመጫ ያላቸው ዲሞክራቶች መሪ ቸክ ሹመር በበኩላቸው ከትላንት በስቲያ ማክሰኞ በሰጡት አስተያየት የማጭበርበር ድርጊቶችና ያለ አግባብ ያልሆኑ አሰራሮችን ለማስወገድ የሚደረጉ ጥረቶች እንደሚደግፉ ገልጠው እርምጃዎቹ የተፈጸሙበትን ፍጥነትና በምስጢር መከናወናቸውን ግን አጥብቀው ተችተዋል።
Whatever Doge is doing, it's not democracy. We know what democracy is like.
ዳጅ የተሰኘውና በመንግስት መስሪያ ቤቶች ብቃት ላይ ስራ የሚሰራው ቡድን ድርጊቱ ፈጽሞ ዲሞክራሲያዊ አይደለም። ዲሞክራሲ ምን እንደሚመስል እናውቃለን። ይሄ ደግሞ ምስጢር አይደለም። አደባባይ ይወጣ እውነታ ነው።
ዲሞክራቶች በዩኤስአይዲ ላይ እየተተገበረ ያለውን ለውጥ ለመቃወም ትራምፕ ለካቢኔያቸው ጫ ያደረጓቸውን ሰዎች የማጽደቅ ሂደት ለማቆምና የመንግስቱን በጀት የሚያጸድቀውን ህግ በተመለከተ በሚሰጡት ድምጽም ተጽዕኖ ለማሳደር ዝተዋል።
ክብራትና ክብራን አድማጭ ተመልካቾቻችን፣ ተከታዩ ደግሞ በ2016 ዓመተ ምህረት የትምህርት ዘመን 12ኛ ክፍል መልቀቂያ ብሔራዊ ፈተና ከወሰዱ 684,205 ተማሪዎች ያለፉት 5.4% መሆናቸውን የትምህርት ሚኒስቴር ያስታወቀውን በማስታወስ ይጀምራል። በሶማሌ ክልል ጅጅጋ ከተማ ውስጥ የሚገኝ አንድ የግል ትምህርት ቤት ግን ያስፈተናቸው 35 ተማሪዎች በሙሉ በማለፋቸው ከፍተኛ ውጤት አስመዝግቧል። የትምህርት ጥራትና ተደራሽነት ዝቅተኛ በሆነበት ክልል ትምህርት ቤቱ ተማሪዎቹን እንዴት ለዚህ ስኬት ሊያበቃ እንዳስቻለ ስመኝሽ ቆየ የትምህርት ቤቱ መስራች አቶ ክፍለ ገብርኤል ወለትንሳይን መምህራንና እንዲሁም ተማሪዎችን አነጋግራ ተከታዩን አሰናድታለች። ቀጥሎ ይቀርባል።
ከአዲስ አበባ 660 ኪሎ ሜትር ርቀት ላይ በመትገኘውና የሶማሌ ክልል መቀመጫ በሆነችው ጅጅጋ ከተማ የሚገኘው ደስፓርክ አካዳሚ ትምህርት ቤት በ2016 የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተና ያስፈተናቸውን ሁሉንም ተማሪዎች በማሳለፍ ከፍተኛ ውጤት አስመዝግቧል። ከሰባ በመቶ በላይ የሚሆኑት ደግሞ ከ500 በላይ የሆነ ከፍተኛ ውጤት ማምጣት ችለዋል። ከነዚህ አንዱ ከአራተኛ ክፍል ጀምሮ በትምህርት ቤቱ የተማረው ሳሊም አብዱላዚዝ አንዱ ሲሆን ባገኘው ውጤት እጅግ ደስተኛ ነው።
አብዛኛው ተማሪዎች ከኛ ጋር የሚማሩት ተማሪዎች ከልጅነት ጀምሮ አብረን የተማርን ሲሆን በዚህ በ12ኛ ክፍል ፈተና አብረው ስናጠና ስሙል የዋልን ተማሪዎች ስለነበርን አብዛኛው ተማሪዎች አሁን ከ35ቱ ሁሉም እንታወቃለን ጓደኞችም ነው። እና ሁሉም አብረን ማለፋችን በጣም ደስ ይለኛል።
ሳሊም እንደሚለው ደስፓርክ አካዳሚ ከሌሎች በክልሉ የሚገኙ ትምህርት ቤቶች ለየት ያለ የትምህርት አሰጣጥ ዘዴ መኖሩ ለተማሪዎቹ ስኬት ትልቅ አስተዋጽኦ አድርጓል።
አሁን ለምሳሌ ሌሎች ትምህርት ቤቶች የ12ኛ ፈተና እየደረሰ ሲመጣ በራሳቸው እንዲዘጋጁ ተብሎ እንደዚህ ረፍት ተብሎ የሚለቀቃሉ እንደዚህ ሰኔ ምናምን ሲደርስ ይለቀቃሉ። በእኛ ትምህርት ቤት ግን ፈተና ሰሞኑን እስኪደርስ ድረስ አብረን ስለምንውል በራሳቸው ወጥቶ ተማሪዎች እናጠናለን ብሎ አይዘናጉም። ለምን ሁሌም ትምህርት ቤት ፈተናው እስኪደርስ ድረስ ይመጣሉ። እና በዚህ ምክንያት አብዛኛው ተማሪዎች ትምህርት ቤት ስለሚመላለሱ ስቲል ይሄ ፈተናው የውጤቱ ሙዳ የፈተና ሙዳ አለና በራሳቸው እያነበቡ ትምህርት ቤትም ስለሚመጡ እስከ ፈተናው ሰሞን ድረስ ከሌሎች ትምህርት ቤቶች የተሻለ እንድንሆን አድርገናል ብዬ አስባለሁ።
ሳሊም በአዲሱ የ2017 ዓመት በአዲስ አበባ ዩኒቨርሲቲ የሕክምና ትምህርቱን መከታተል ጀምሯል።
ደስፓርክ አካዳሚ በ1995 ስራ ሲጀምርም አላማው ይህ እንደነበር የትምህርት ቤቱ መስራችና ባለቤት አቶ ክፍለ ገብርኤል ወልደ ትንሳኤ ይገልጻሉ።
የነበሩት ትምህርት ቤቶች በጣም ውስን ስለነበሩ የግል ትምህርት ቤቶች 3 ብቻ ነበሩና ቤት ደግሞ ፖፑሌሽኑ በጣም ሰፊ ነው እና ብዙ ሰዎች አገር ይለቁ ነበር በትምህርት እጦት ምክንያት። ስለዚህ በዛን ሰዓት ይሄንን ችግር ከህብረተሰቡም ከመንግስትም አካላት መረጃ በመሰብሰብ ይሄንን ክፍተት እንሙላው በሚል ተነስተን ነው እንጂ 630 ኪሎ ሜትር ተጉዤ ነው ይሄንን ትምህርት ቤት የከፈትነው።
በመዋለ ህፃናት ትምህርት ስራውን አንድ ብሎ የጀመረው ደስፓርክ አካዳሚ በ2002 ዓመተ ምህረት ለመጀመሪያ ጊዜ የ8ኛ ክፍል ተማሪዎችን ሲያስፈትን በክልሉ የመጀመሪያ የሆነውን ውጤት ማስመዝገብ ችሎ ነበር።
የ8ኛ ክፍል ውጤቶቻችን እስካሁን ድረስ በክልሉ ከፍተኛ ነው። ዘንድሮ 2006 እንኳን ያስፈተናቸው 34073 ተማሪዎች በሶማሌ ክልል ተፈትኗል። 8ኛ ክፍል ከ34073 ተማሪዎች ቶፕ 10 አስሩ ትልቁ ውጤት ያመጡት የኛ ተማሪዎች ናቸው። ይሄ የሚያሳየው ምንድነው? ከስር ጀምረን መሰረታዊ እና ነገን የሚመነዝሩት የእውቀት እየሰጠናቸው ነው። ለ12ኛ ክፍል ያስፈተን ነው ለ9ኛ ጊዜ ነው። በ9 ጊዜ የፈተና ጊዜ 9 ባቾች ይገባሉ። ሁሉም ተማሪ ያልፋሉ። ሁሉም ተማሪ በየዩኒቨርሲቲው በተሻለ ሙያ በተሻለ ደረጃ
በሀገር ደረጃ የተሰጠውን ብሔራዊ ፈተና አልፈው ወደ ዩኒቨርሲቲ ማስገባት የሚያስችል ውጤት ማስመዝገብ የቻሉ ተማሪዎች ቁጥር እጅግ አነስተኛ መሆኑ አነጋጋሪ በሆነበት ወቅት ደስፓርክ አካዳሚ ለ3 አስርት ዓመታት እንዴት ተማሪዎችን ለስኬት ማብቃት እንደቻለ አቶ ክፍለ ገብርኤልን ጠይቀናቸዋል።
ገና ሲጀመር ትምህርት ቤቱን አካዳሚውን ለመክፈት ገና ስናቀድ አላማችን ምንድን ነበር? የተሻሉ ዜጎች በተሻለ አቅምና በተሻለ ስነ ምግባር ማብቃት የሚል ነው። መሰረቱ ነው የሞቲቭ የትምህርት ቤቱ ሞቶ በቃ ለዚች ሀገር እጣፋንታ የሚወስኑ ነገ እጣፋንታዋን የሚወስኑ ጥሩ ዜጎችና ፍራ በእውቀት የታጠቀና በስነ ምግባር የተሻለ ዜጋ እንፍጠር ከሚል እንጂ ያዋጣል ይሄ ሴክተሩ አዋጭ ነው አትራፊ ነው ምናምን ብለን ስላልገባንበት እምንቀጥራቸው ወደ ትምህርት ተቋማቱ የሚመጡት መምህራን በስነ ምግባራቸው የተመረጡና የእውቀት ስልጣናቸው የተሻለ ሆነ ሙያውን በደንብ ለልጆች ሊሰጡ የሚችሉ ልጆቹን እንደ ልጆቻቸው ተቀብለው ማስተማር የሚችሉ ልጆቹን የራሳቸው ልጆች እንጂ የሌላ ይሄ ለነናገር የማይገባው ልጆች እንዳልሆኑና የማህበረሰቡ አገልጋይነትንና የልጆች ተጠቃሚነትንና እነሱን የሚበልጡ አስተማሪዎችን የሚበልጡ ልጆች ማፍራትን አላማ አድርገን ነው የምንንቀሳቀሰው።
ሌላው አቶ ክፍለ ገብርኤል ለትምህርት ቤቱ ስኬት እንደ ምክንያት የሚገልጹት ክፍል ውስጥ ያለው የተማሪና መምህር ምጣኔ ነው።
ትልቅ ቁጥር የምንለው በአሁኑ አመት ነው 60 የደረሰው እንጂ በሙሉ ሬሾ በጣም 25 35 ለምሳሌ ዘንድሮ 25 ተማሪዎች ነው የምናስፈትነው። በጣም ብዙን ጠብቃለን። ከ15 ልጆች በላይ ከ500 በላይ ያመጣሉ ብለን ኤክስፔክት እናደርጋለን። ለምን ከ7ኛ ከ9ኛ ክፍል ጀምሮ እነዚህ ልጆች ከ30 ሳይበልጡ ነው መጣው አሁን 25 የደረሱት።
ላለፉት 14 አመታት በዘስፓርክ አካዳሚ ውስጥ ያገለገሉት መምህር ኢያሱ ብራኑ በበኩላቸው መምህራን ከተማሪዎችና ከወላጅ ጋር ያላቸው ጥብቅ ቁርኝት ለተማሪዎቹ ስኬት ትልቅ ሚና እንዳለው ያሰምሩበታል።
የትምህርት ስራ የመምህር ብቻ አይደለም ወይም የትምህርት ቤቶች ብቻ አይደለም የሶስት ውጤት ነው። ተማሪው አለ መምህራን አለን የትምህርት ቤቱ ማህበረሰብ ወይም ወላጅ የሚባለው አለ እነዚህ ሶስት አካላት በቅንጅት ሲሰሩ ነው ትምህርት ውጤታማ ነው። ስለዚህ እኛ ወላጆችን በክፍያ ምክንያት ሲመጡም በተለያየ አጋጣሚ ትምህርት ቤት ሲመጡም ከልጆቻቸው ጋር ያለውን ግንኙነት ስለ ባህሪያቸው ስለ ትምህርት አቀባበላቸው ሁሉን አጠቃላይ ሁኔታ ገለጻ እናደርግላችኋለን። ወላጆች በፈለጉን ጊዜ ሁሉ ስለ ተማሪ ውጤት ያለው መሻሻል መቀረፍ ያለበት ችግር ካለ የቱ ጋር ድክመት እንዳለበት በደንብ አድርገን ስለምናስረዳቸው በጣም የቀረበ ግንኙነት አለን።
መምህር ኢያሱ አክለው በተማሪዎቻቸው ስኬት የተሰማቸውን እንዲህ ይገልጻሉ።
እኔ በጣም ደስተኛ ነኝ። ማንኛውም መምህር የሚደክመው የሚለፋው የሚጥረው ተማሪው ከሱ የተሻለ ቦታ ላይ እንዲደርስ ነው እንጂ እሱ ባለበት ቦታ እንዲቆም አይደለም። የልጆቹ ስኬት ማለት የኔ ስኬት ነው። ከነኚህ ልጆች ጀርባ ልክ እንደ ወላጆቻቸው እያንዳንዱ መምህር የራሱን ጡብ አስቀምጧል፣ መሰረት ሰርቷል ለልጆቹ። ለምን ልጆች በህይወት ዘመናቸው ከመምህራኖቻቸው ብዙ ነገር ይማራሉ። ትምህርት ከቤተሰብ ቢጀምርም መጥቶ የሚያድገው ትምህርት ቤት ነው። ስለዚህ ልጆቹ በጣም ውጤታማ በሆኑ ቁጥር እርካታው፣ የመምህር ትልቁ ሀብቱ፣ ትልቁ ደስታው የልጆቹ ውጤታማ መሆን ነው።
ተስፓርክ አካዳሚ ተማሪዎችን ለከፍተኛ ውጤት በማብቃት ያስመዘገበው ስኬት እንዴት በሀገር ደረጃ መተግበር ይችላል ለሚለው ጥያቄ አቶ ክንፈ ገብርኤልና መምህር እያሱ የየራሳቸው ምላሽ አላቸው።
ብዙ ትምህርት ቤቶች ገንዘቡ ላይ ነው ኮንሰር ናቸው። ያንን ከፍተኛ ገንዘብ አስከፍለው ለመምህሩም ቢከፍሉት መምህሩ የሙያ ባለቤት ካልሆነ ውጤት አያመጣላቸውም። አሁን ብዙ አሉ እንደዚህ አይነት። ስለዚህ ትምህርት ቤቶች መላቀቅ ያለባቸው ለሀገራቸው ለህዝባቸው ሊጠቅሙ የሚችሉ ልጆችን ለመፍጠር ቁርጠኛ መሆን መቻል አለባቸው። ትምህርት ቤቶች ከገንዘብ ባሻገር ትውልድ ላይ ማሰብ መቻል አለባቸው። ትምህርት ቤቶች ትልቁ ያለው ክፍተት ትምህርት ቤቶች ላይ ነው።
ይሄ የሀገራዊ የትምህርት ስብራት ደግሞ መንግስት የሚያወጣው ፖሊሲ አካታች ፖሊሲ አይደለም። ሁለተኛ መንግስት የግብዓት ችግር አለበት። አሁን አዲሱ ፖሊሲ ሲተገበር በርካታ የመማሪያ መጻሕፍት በሌለበት ውስጥ በሶፍት ኮፒ ነው መምህራን ስናስተምር የነበረው። መጀመሪያ ፖሊሲ ከመተግበሩ በፊት የሚያስፈልግ ግብዓት ምንድነው? የትምህርት ግብዓቶች ምንድነው? በቂ ላብራቶሪ አለ ወይ? በቂ ቤተ መጻሕፍቶች አለን ወይ? ለምን ተማሪው ከመምህር ባሻገር ራሱን ማብቃት አለበት። ለማብቃት ደግሞ የሚያስፈልግ ግብዓት አለ። በቂ የሆነ የላይብራሪ አገልግሎት ሲኖር፣ በቂ የሆነ የመጻሕፍት አቅርቦት ሲኖር፣ በቂ የሆነ የላብራቶሪ አገልግሎት ሲኖር፣ የአይሲቲ ሩም በጣም አስፈላጊ ለትምህርት ግብዓት የሚያገዙ ነገሮች ሲሟሉ ትምህርት ውጤታማ ይሆናል። ግን አሁን መንግስት ከላይ ወደ ታች ነው የጀመረው። ቶፕ ቱ ቦተም ነው መጀመር የነበረበት። ፍሮም ቦተም ቱ ቶፕ ነው። ከታች ተሰርቶ ነበር ውጤታማ መሆን። በአንድ ጀንበር ውጤት አይመጣም። የትምህርት ስራ ብዙ ልፋት፣ ብዙ ጥረት ይጠይቃል።
ተስፓርክ አካዳሚ በአሁኑ ወቅት ጅጅጋ ውስጥ ባሉት 3 ተቋማት 2000 ተማሪዎችን ተቀብሎ እያስተማረ ቢሆንም ተደራሽነቱን የበለጠ ለማስፋትና ተጨማሪ ተማሪዎችን ተቀብሎ ለተመሳሳይ ውጤት ለማብቃት የክልሉና የትምህርት ሚኒስቴር ድጋፍ እንደሚያስፈልገው ገልጾ ትብብራቸውን ጠይቋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
መጨረሻ ያደረግነው ዘገባ ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት መጨረሻ በካናዳ፣ በሜክሲኮና በቻይና ላይ አዲስ ቀረጥ እንደሚጣል ይፋ ማድረጋቸውን ተከትሎ በዓለም ዙሪያ የአክሲዮን ገበያ ዋጋ አሽቆልቁሎ ነበር። ኋላም ፕሬዚዳንቱ በሜክሲኮና በካናዳ ላይ የጣሉት ቀረጦች ለአንድ ወር እንደሚያዘገዩላቸው ይፋ ካደረጉ በኋላ ሊያንሰራራ ችሏል። በሌላ በኩል ከቻይና በሚገቡ ምርቶችና ሸቀጦች ላይ የተጣለው ተጨማሪ ቀረጥ ተግባራዊ ሆኗል። አኒታ ፓውል ከዋይት ሀውስ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅት ታየ እንዲህ ታቀርበዋለች።
ፕሬዚደንት ዶናልድ ትራምፕ በሳምንቱ መጨረሻ ላይ ይፋ ያደረጉት ቀረጥ ኦታዋ እና ሜክሲኮ ሲቲ ብቻ ሳይሆን አንደምታው እዚህ ኒውዮርክም፣ ሆንግ ኮንግ እንዲሁም ታይፔ ድረስ ተሰምቷል። ትራምፕ ሜክሲኮና ካናዳ ላይ 25%፣ ቻይና ላይ ደግሞ 10% ቀረጥ እንጥላለን ካሉ በኋላ ትናንትና በዓለም ዙሪያ የአክሲዮን ገበያ ዋጋዎች አሽቆልቁለዋል። ትናንት ፕሬዚደንት ትራምፕ ከሜክሲኮ ጋር ቀረጡ ለአንድ ወር ስራ ላይ ሳይውል እንዲዘገይላት በለውጡ ሜክሲኮ በድንበሯ በኩል ወደ አሜሪካ የሚገቡ ፍልሰተኞችንና ህገወጥ አደገኛ መድኃኒቶችን ፌንትኔልን ለመቆጣጠር እርምጃ እንድትወስድ ስምምነት ላይ መደረሱን ይፋ ማድረጋቸውን ተከትሎ ወዲያውኑ የአክሲዮን ገበያ ዋጋ ማንሰራራት ጀምሯል። ካናዳ ላይ የተጣለው ቀረጥም እንዲሁ እንደሚዘገይ ፕሬዝደንቱ አስታውቀዋል።
ወደ አገራችን የሚጎርፈውን ሰው ማስቆም አለብን። ፌንቴኔሉን መቆም አለበት። ይህ ደግሞ ቻይናንም ይመለከታል። በዚህ ዓመት በፌንቴኔል ምክንያት ቢያንስ 200,000 ሰዎች ሙተዋል። ከቻይና በካናዳና በሜክሲኮ በኩል ነው የሚጎርፈው። እሱን ማስቆም አለባቸው። ካላስቆሙ ደግሞ ቀረጥ የባሰ ከፍ ይደረግባቸዋል። በጣም ከፍ ይደረጋል።
የሜክሲኮ ፕሬዚደንት ክላውዲያ ሺምባም ስምምነቱን አስመልክተው በሰጡት አስተያየት
Estoy segura que en este mes vamos a poder dar resultados.
በዚህ ወር ውስጥ ለእናንተ ህዝብና ለሜክሲኮም ህዝብ ጥሩ ውጤት ለማምጣት እንደምንችል እርግጠኛ ነኝ። የስምምነቱም ውጤት እሱ ነው። በመከባበር ጥሩ ውይይት አድርገናል።
የኢኮኖሚ አዋቂ ምሁራን በበኩላቸው አዲሱ ቀረጥ የሚያመጣውን ውጤት ከዚህ ቀደም በሀገሪቱ ታሪክ ተከስቶ የነበረውን በማጣቀስ የሸማቾችን ኪስ ገበያው ላይ ቆንጠጥ ማድረግ እንደሚጀምር ይናገራሉ።
ክብራትና ክብራን አድማይ ተመልካቾቻችን ለዕለተ ሐሙስ ምሽት ያሰናዳነውን በዚሁ ማብቃታችን ነው። ነገ አርብ ከምሽቱ 3 ሰዓት ላይ እንመለሳለን። በኔ በኩል ከተቀሩ ባልደረቦች ጋር በዚሁ ተሰናበትኩ። ሰላም ደህና ደሩ። Thank you.